የኢትዮጵያ ሰብአዊ መብቶች ኮሚሽን በህዝብ ተወካዮች ምክር ቤት ትላንት ማክሰኞ የጸደቀው የመሬት ይዞታ ካሳ ክፍያ የአዋጅ ማሻሻያ የመብት ጥሰትን ያስከትላል ሲል ተችቷል። ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትን ካሳ የሚከፈልበትንና ተነሺዎች መልሰው የሚቋቋሙበትን ሁኔታ የሚወስነው የአዋጁ ማሻሻያ የካሳ ክፍያን ከፌደራሉ መንግስት ወደ ክልሎችና የከተማ አስተዳደሮች ማሸጋገርን ጨምሮ ከዳኝነት ጉዳዮች ጋር የተገናኙ ለውጦችንም ደንግጓል። ይህም በህዝብ ተወካዮች ምክር ቤት አባላት ጥያቄ አስነስቷል። ማሻሻያው በቀድሞ አዋጅ ላይ ያሉ ለባለይዞታዎች ጠቃሚ የሆኑ ድንጋጌዎችን ወደ ኋላ ይመልሳል ሲሉ የኢሰመኮ ኢኮኖሚያዊና ማህበራዊ መብቶች ስራ ክፍል ዲሬክተር ዶክተር ብራይትማን ገብረ ሚካኤል ተናግረዋል። ኬኔዲ አባተ።
ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትን ካሳ የሚከፈልበትንና ተነሺዎች መልሰው የሚቋቋሙበትን ሁኔታ ለመወሰን ከአምስት ዓመት በፊት የወጣው አዋጅ ቁጥር 1161 ህዝባር 2011 ማሻሻያ ትናንት ማክሰኞ ሰኔ 18 ቀን 2016 ዓ.ም በህዝብ ተወካዮች ምክር ቤት በአብላጫ ድምፅ ጸድቋል። ለልማት ተነሺዎች ከሚከፈለው የካሳ ክፍያ ጋር በተያያዘ በፌዴራሉ መንግስት በሚከናወኑ የመሰረተ ልማትና የማህበራዊ አገልግሎት ግንባታዎች ላይ የሚፈጠረውን ጫናና የጊዜ ብክነት ለመቅረፍ ታስቦ የተደረገው የአዋጅ ማሻሻያ ካሳ የመክፈል ኃላፊነትን ለክልልና ለከተማ አስተዳደር አካላት አስተላልፏል። የመሬት ይዞታው እንዲለቀቅ የተወሰነው በፌዴራሉ መንግስት ለሚከናወን መሰረተ ልማትና የማህበራዊ አገልግሎት ማስፋፊያ ከሆነ የልማት ስራው የሚካሄድበት የክልል የወረዳ ወይም የከተማ አስተዳደር ለባለ ይዞታዎች የሚከፈለውን የንብረት ካሳ፣ የልማት ተነሺ ድጋፍ፣ የኢኮኖሚ ጉዳት ካሳ፣ የማህበራዊ ትስስር መቋረጥና የስነ ልቡና ጉዳት ካሳ ወጪ የመክፈል ግዴታ እንዳለበት ተደንግጓል። ይህ የአዋጁ ማሻሻያ ድንጋጌ ከምክር ቤት አባላት ጥያቄ አስነስቷል።
አሁን እዚህ ላይ የገባው የካሳ ክፍያን ታሳቢ ተደርጎ ለክልሎች ከሚላክ በጀት ይላል። በየትኛው ቀመር የሚላከውን በጀት ነው? አሰራር የለውም ይሄ። አሁንም የ2017 በጀትን የመረመርን ስለሆነ ያለ ነው። ይህን ታሳቢ ያደረገ በጀት ስሌትም አልተቀመጠም፣ አሰራርም የለው። እሱ ላይ ማብራሪያ ሊሰጥበት
በአሁኑ ሰዓት እንደሚታወቀው ክልሎች ደሞሱ እንደማይከፍሉበት ደረጃ እንዳለ እናውቃለን። ቀደም ያለ ብድር እንዳለባቸው ክልሎች ያንን እንኳን ከፍለዋል አልጨረሱም። ለልማት ተነሺዎች እንዴት አድርገው ነው በቂ ካሳ ይከፍላሉ ብላቸው የገመገማችሁት?
የአዋጁን ማሻሻያ ረቂቅ ካዘጋጁት የምክር ቤቱ ሁለት ቋሚ ኮሚቴዎች አንዱ የሆነው የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ሸዊት ሻንካ ክልሎች ከፌዴራሉ መንግስት ከሚያገኙት ድጎማና ከራሳቸው ገቢ በተጨማሪ የካሳ ክፍያን ታሳቢ ያደረገ በጀትም እንደሚያዝላቸው ጠቁመዋል።
አዳዲስ ፕሮጀክቶች በሚያዙበት ጊዜ እሱን ታሳቢ ያደረገ የበጀት ድጋፍ የአመቱ እቅድ አካል ተደርጎ ለክልሎች ገንዘብ እንደሚወርድ ነው። አሁን በዚህ አዋጅ እያንዳንዱን ዲቴል ነገር ውስጥ ገብተን አዋጁ ላይ ማመላከት ስለማይቻል ከእቅድ ዝግጅት ጀምሮ አዳዲስ ፕሮጀክቶቹን ታሳቢ ተደርጎ እንዴት ተደርጎ በጀት መመደብ አለበት የሚለው ትኩረት እንዲደረግ በአዋጃችን ምንጩን አመላክተናል። ለዛ ነው ይሄን ማሻሻያ መነሻ ተደርጎ ሚኒስትሮች ምክር ቤት ደንብ ማውጣት እንደሚችሉ ማውጣት እንዳለባቸው ያስቀመጥ ነው።
እርሳቸው ይህን ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ኢኮኖሚያዊና ማህበራዊ መብቶች ስራ ክፍል ዲሬክተር ዶክተር ብራይትማን ገብረ ሚካኤል በበኩላቸው የካሳ ጉዳይ ወደ ክልሎች መዞሩ የመብት ጥሰትን እንደሚያስከትል አመልክተዋል። የ1997ቱን አዋጅ በማሻሻል በ2011 የተዘጋጀው አዋጅ የግለሰቦችን የንብረት መብትና የይዞታ ዋስትና ከማስጠበቅ አንጻር ዘርፈ ብዙ የካሳ ድንጋጌዎችን የያዘ እንደነበረ ዲሬክተሩ ለአሜሪካ ድምፅ አስታውሰዋል። በአሁኑ ማሻሻያ ግን የካሳ ጉዳይ ወደ ክልሎች መዛወሩ የልማት ተነሺዎችን ሊጎዳ እንደሚችል አብራርተዋል።
አዋጅ ቁጥር 1161 ተራማጅ አዋጅ ነው ብለን አሽት የምናደርጋቸውን ኤሌመንቶች ወደ ኋላ የሚመልስ አይነት ድንጋጌዎችን የያዘ ማሻሻያ ነው ልንል እንችላለን። ካሳ የመክፈል ግዴታን ወደ ክልሎች የምናዞር ከሆነ ክልሎች አንደኛ በነዛ ልማቶች ወር እነዛ ተግባራት ይፈጸማሉ የሚል በራሳቸው እቅድ ያልያዙ ከመሆናቸውም አንጻር ለዛ ጉዳይ የያዙት በጀት እንዳይኖር ይችላል። ኢፌክት ምን ይሆናል? ተጎጂው ላይ ካስ ይችላል ነው። ሁለተኛ ደግሞ እንደምታውቀው የክልሎቻችን አቅሞችም የተለያዩ ናቸውና የተሻለ አቅም ያላቸው ክልሎች አካባቢ ያሉት ግለሰቦች የተሻለ መንገድ ሊካሱ ይችላሉ። ነገር ግን ደግሞ አቅማቸው አነስተኛ የሆኑ ክልሎች አካባቢ ደግሞ ያሉት ደግሞ የመካሰት ድላቸው እየጠበበ ይመጣል ነው። ነገር ግን እንግዲህ በፓርላማው ውይይት ምናልባት የሰማነው ልዩ የሆነ ይህንን ጉዳይ ተመለከተ በጀት ይበጀታል የሚል አይነት ማብራሪያ ተሰጥቷል። ይሄ ጉዳይ ህጉ ላይ ይካተት አይካተት እንግዲህ ምናየው ይሆናል።
ሌላው በአዋጁ ማሻሻያ የተደረገበት አብይ ጉዳይ ቅሬታዎች የሚታዩበትን የዳኝነት አካል የተመለከተ ነው። የፌዴራል መንግስቱ ከሚያከናውናቸው የመሰረተ ልማትና የማህበራዊ አገልግሎት ማስፋፊያዎች ጋር በተያያዘ ክሶች በሚቀርቡበት ጊዜ ይህን ስራ የሚያከናውነው የፌዴራል መንግስቱ ተቋም ዋና መስሪያ ቤት የሚገኝበት የፌዴራል የመጀመሪያ ደረጃ ፍርድ ቤት ሊሆን እንደሚገባው ተደንግጓል። ይህ አካሄድ በቅሬታ አቅራቢዎች ላይ መስተጓጎል የሚፈጥር እንደሆነ በመጥቀስ ከምክር ቤቱ አባላት ጥያቄዎች ተነስተዋል። የኢሰመኮ ኢኮኖሚያዊና ማህበራዊ መብቶች ስራ ክፍል ዲሬክተር ዶክተር ብራይትማን ገብረ ሚካኤልም ከአካባቢ እንዲሁም ከኢኮኖሚ አቅም ጋር በተያያዘ ፍርድ ቤቶች ሊኖራቸው የሚገባውን ተደራሽነት የሚጻረር እንደሆነ አስረድተዋል።
በተለይ የፌዴራል ተቋማት የሚያደርጓቸውን የልማት ስራዎችን በተመለከተ መሬቱ ሲነጠቅ የተወሰደበት አካል ቅሬታ ካለው ክስ መመስረት የሚችለው የእነዚህ ተቋማት ዋናው መስሪያ ቤት ያለበት የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ነው ብሎ ያስቀምጣል። ይሄ እንግዲህ በአጭሩ ደሴ ዳሰነች አካባቢ አንድ ግለሰብ ይዞታው ቢነሳ ቢወሰድበት መክሰስ የሚችለው እንግዲህ እነዚህ አብዛኛው የፌዴራል ተቋማት ዋናው መስሪያ ቤታቸው ያለው አዲስ አበባ ላይ ስለሆነ እዚሁ መጥተው በፌዴራል የመጀመሪያ ደረጃ ፍርድ ቤት መክሰስ ነው የሚችለው ነው። ይሄ ጥቅም ከማግኘት አንጻር አስቻይ አይደለም ነው። የዳኝነት ወጪው ከፍ ይላል ነው። ስለዚህ ኢንቴ በእነዚህ ጉዳዮች ላይ የፌዴራል ተቋማትን የመጠየቅ ጉዳዩን አስቸጋሪ ነው የሚሆነው ነው።
የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ሸዊት ሻንካ በሰጡት ምላሽ እስካሁን ያሉት አብዛኛዎቹ ክሶች ከካሳ ክፍያ ጋራ የተገናኙ መሆናቸውን ጠቅሰዋል። የካሳ ክፍያ ደግሞ የፌደራል ተቋማትን እንደማይመለከት ገልጸው ለስራዎቹ መቀላጠፍ ማሻሻያው እንደሚያስፈልግ ተናግረዋል። የፍርድ ቤት ክርክሮችን ተከትሎ የልማት ስራዎችን በሚያከናውኑ ተቋሞች ላይ የተለያዩ የእግድ ትዕዛዞች ሊሰጡ የሚችሉት ደግሞ በፌደራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አማካኝነት ብቻ እንደሆነ በአዋጁ ማሻሻያ ላይ ተመልክቷል። ይህም ድንጋጌ ቢሆን የዳኝነት ነጻነትን የሚጻረር ክፍተት እንዳለበት የተናገሩት ዶክተር ብራይትማን ገብረ ሚካኤል ኢሰመኮ የአዋጁ ማሻሻያ ከመጽደቁ በፊት ምክረ ሐሳቦችን ለሚመለከታቸው ቋሚ ኮሚቴዎችና የፍትህ ሚኒስቴር ማቅረቡን ተናግረዋል። ሆኖም ምክረ ሐሳቦቹ በአብዛኛው አለመካተታቸውን አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።